ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ምሽት ዝግጅታችንን እናስተዋውቃችሁ። የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ።
ለሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ናቸው። ዘገባ አለን። በሌላ በኩል ተይዘው ስር ላይ የሚገኙት የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል አቃቤ ሕግ አስታወቀ።
ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሩ የነበረ መሆኑን አልገባም አልሄድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑ ከመመራቸው ለመረዳት ችለናል።
ዳይሬክተሩ አቶ ፈቃዱ ጸጋ ናቸው። ይዘናቸዋል።
በሌላ ዘገባችን ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ቢፈልጉም ላቀረቡት ጥያቄ መልስ ሳይሰጣቸው ወራት እንዳለፉ ተናግረው ቅሬታን አሰምተዋል።
እኛም ሀገራችን ላይ ገብተን የሀገራችንን ዋስትን ብንሞትም ብንኖርም እሱ ይሻለናል፣ ሰጠን መፍትሄ የለም። አሁንም አለን የልጅ ልጅ አይቻለሁ መጠለያ ውስጥ ግን የልጅ አውርሰ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበደ።
ወደግን ነገሩ ሰው ለመሆን እኳን ባላ ፈልገዋል።
የስደተኞቹ ጉዳይ የሚመለከታቸው በጅቡቲ የኢትዮጵያ ኤምባሲና የተባበሩት መንግስታት የስደተኞች መርጃ ድርጅት ለጥያቄው መልስ ሰጥተዋል።
የአንድ ሀገር መንግስት በአምሳ ሜትር ክልል ውጭ መጥፋት የማይችልም አንደር ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው።
የጥገኛ ጠያቂ ኢትዮጵያውያንን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው።
በጅቡቲ የኢትዮጵያ አምባሳደር ሻሜቦ ሲሳሞና በተባበሩት መንግስታት የአልአዴ የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ ባርሃሺ ኪራናን ነበር የሰማችሁት። ዘገባ ይኖረናል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠይቋል። ፖሊስ በምርመራ መጠየቂያ ጊዜ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለቪኦኤ ገልጸዋል።
የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለቪኦኤ እንደተናገሩት ጥቅምት 6 የታሰሩትና በትናንትናው ዕለት ፍርድ ቤት የቀረቡት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ መፈታት አለባቸው የሚለው የድርጅታቸው አቋም መሆኑን ነው።
በአስቸኳይና ያለ ቅድመ ሁኔታ ይፈቱ የሚለውን ነገር አምነስቲ የሚጠቀምበት የህሊና እስረኞች ናቸው የምንላቸው ሰዎች ሲታሰሩ ነው፣ ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ሳይሰሩ ይታሰሩ ነው። ስለዚህ አሁን ባለው ሁኔታ ባለን መረጃ ምትል የተለያየ መረጃም የፖሊስ ክስ መሰረት እሱን ተከታትለናል። ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀት ከአዲስ አበባ ውጭ በተወለዱ ሰዎች መምራት የለባትም በማለታቸው እንዲሁም ደግሞ ከፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸውን ኤክሰርሳይዝ ያደረጉት ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ሕግ መሰረት ነው። የኢትዮጵያ መንግስት ፍቃድ ነው። ኢትዮጵያ መንግስት ያደረገውን ነገር ነው ያደረጉት እና ሌሎች መደራጀት መብት ሕገ መንግስትም ዓለም አቀፍ ሕጎችም የተቀመጡ ናቸው እና እነዚህ ሰዎች መታሰር አልነበረባቸውም። በተለይ ደግሞ ሄኖክንም ይታወቃል። ብዙ ሰዎችም የድብቅና ሲያገለግል በነጻም ሲያገለግል የኖረ ነው። በተለይ በጸረ ሽብር ሕጉ የተከሰሱ ብዙ ሰዎችም ሰዎችን ቁጥር ሰዎችን የህግ ድጋፍ እያሲያረግ የታወቀ ነው እና እሱ እንደዚህ አይነት ሰውን ማድረግም ተገቢ አይደለም እና ለሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው።
ከአቶ ሄኖክ ጠበቃ አንዱ የሆኑት አቶ አለልኝ ምህረቱ ጥናቱ በበኩላቸው ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል።
አዲስ አበባ በአዲስ አበባውያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራቅ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤም ቆንስላ ጋር ግንኙነት ያደርጋሉ የሚል ጥርጣሬ ያለን የሚል ነው። እስካሁን ድረስ ፍልስጤም ጋር ምን ተደረገ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም። ግን ሀሳቡ የመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል ከነግ ጋር ተገናኝተዋል እየተባለ ሰው በሰው ላይ ሰው ስም ሲለጠፍ ነበር። ዛሬ እነዚህ ድርጅቶች ሀገር ውስጥ ሲገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስብ ነው። ለማንኛውም እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁ እና ጊዜ ሰጠኝ ምርመራ ጣርቼ ላቀርብ ብሎ 14 ቀን ነበር የጠየቀው ፖሊስ። ፍርድ ቤቱ የፈቀደው 7 ቀን ነው። በእኛ በኩል እንግዲህ ለየኖክ 3 ጠበቆች ነው ቀርበው የነበረው። አቶ ዳማው በኩል ነበር በእኛ ቤት እንትኑ የቀረበው መከራከሪያ የነበረው። አንደኛ ይሄ ጊዜ ደው የሚያስፈቅድ አይደለም፣ ጉዳዩ በውጭኑ መከታተል ይቻላል፣ የጊዜ ቀጠሮ ሊሰጥ አይገባም የሚል ነበር። በሁለተኛ ደረጃ ይህን ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው ሀሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት 7 ቀን በጣቢያ ቆይተው ይቅረቡ፣ በዋስትና ቢለቀቁ ማስረጃ ሊያጠፉ ይችላሉ የሚል ግምት ወስደናል የሚል ነው የተነበበው በችሎት ላይ ስማ ነው።
ፍርድ ቤቱ ፖሊስ ያቀረበውን የምርመራ ውጤት ለማድመጥ ለጥቅምት 15/2011 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ አለልኝ ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ለን ወደ ተከታዩ ዘገባችን እናልፋለን። ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረኩም ሲሉ የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅጅጋ ውስጥ ተከስቶ ከነበረው ሁከትና ብጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። አብዲሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሀሳብ ይጠቁም እንደነበረም ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍቃዱ ጸጋ ከጠባቂዎች ጋር ግብግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፉ የተደረገበትን የአዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፍቃዱ ጸጋ ከቪኦኤ ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል።
ፍቃዱ ጸጋ በፌዴራል ጠቅላይ አቃቢ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳይ የሚያስከትሉ ወንጀሎች ጉዳይ ዳይሬክተር ነኝ።
ስለዚህ ይሄ ጉዳይ እርስዎን ይመለከታል?
አዎ፣ በምርመራ ሂደት እኛ እንከታተላለን። አጠቃላይ ከባለፈው ሳምንት ቀጠሮ ከተመለሱ ጊዜ ጀምሮ ከማረፊያ ክፍላቸው ወጥተው ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሩ የነበረ መሆኑን አልገባም አልሄድም የተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከምርመራ ክፍሉ ለመረዳት ችለናል። ከዛ ውጪ ታስሮ ያሉበት ክፍል የበር መስታወት መሰባበራቸውና ይህም ለማምለጥ ሙከራ ከማድረግ ጋር የተያዘ መሆኑን ከሚያሳዩትን ባህሪ የተረዳ ነው እና በሩን ቢሮ መስታወቶቹ ተሰባብረዋል። ከዛ በኋላም ጥበቆቹ እንዲገቡ ሲነግሯቸው ግብግብ ለመፍጠር ሞክረዋል። ይሄ በተደጋጋሚ ጊዜ አንድ በህግ ጥላ ስር ያለ ተጠርጣሪ ከሚያሳየው ባህሪ የተለየ ዝም ብለ የሰፈር ወንበድ የሚያሳየው አይነት በህግ ጥላ ስር የሌለ ሰው የሚያሳየውን አይነት ባህሪ ያሳዩ የነበረ መሆኑን ነው ከምርመራ ክፍል ባልደረቦች የተረዳሁትና ይሄ ነው የነበረው።
የትኛው መስኮት ነው የተሰበረው? የትኛ ፖሊስ ጣቢያ ነው?
እሳቸው አሁን አርፎ ያሉት አዲስ አበባ ፖሊስ ኮሚሽን ውስጥ ያለ ማረፊያ ቤት ነው ያሉት። ያረፉበትን ክፍል መስታወት ነው የሰበሩት።
እዛው ማለት ነው?
እዛው።
ይሄ የተፈጠረው ባለፈው ሳምንት ነው?
ከምርመራ ክፍል የተረዳሁት ባለፈው ሳምንት የጊዜ ቀጠሮ ከተሰጠ በኋላ መስከረም 28 ማለት ነው ከተመለሱ በኋላ ያሳዩቸው የተለዋዋጭ ባህሪዎች አሉ። ከዛ ውጭ ግን በር መስበራቸው ዞሮ ዞሮ መስታወቱ ከተሰበረ የሚያመልጡበት የሚወጡበት ሁኔታ ስለሚኖር ከማምለጥ ጋር የተያያዘ ተደርጎ የቀረበውም ለዛ ነው።
ስለዚህ ለማምለጥ ሞክሯል ማለት ይቻላል?
ያው በሩ ያስወጣቸዋል እንግዲህ አኖች የሰበሩት መስታወት የሚያስወጣቸው ነው ከተሰበረ በኋላ። ስለዚህ ምን ሊያደርጉ በር ይሰብራሉ ብለን ነው ልንወስድ የምንችለው። ወርሰሳቸው የተለያየ ምክንያት ሊሰጡ ይችሉ ይሆናል። ግን አንድ ሰው በር ሰብሮ የሚያስወጣ እንትን መፍጠር፣ መስታወቱን መስበር፣ በጥበቃ ላይ ያለ ሰው የራሱን እርምጃ ወስዶ ለማምለጥ ከመሞከር ውጭ ምን ይባላል የሚለው ነው። በእርግጥ ጥበቃው ጥብቅ ነው። በራሱ ግንዛቤ ይህን ማድረግ ይችላለሁ ብሎ ይፈጽማል የሚል ግምት ነው። ሙሉ ሙሉ ሊያመልጥ ሞክሯል ለማለት የጥበቃውን ጥብቅ መሆን አያውቅም ወይ ይሄ ሰው? ተገቢ ያልሆነ ባህሪዎች እያሳየ ነው ብያለሁ እና ቅድም ምን ልንል እንችላለን ነው። ከዚህ ውጭ
አሁን ብቻቸው ነው ታስሮ ያሉት ወይንም ደግሞ ከሌሎች እስረኞች ጋር ነው የሚገኙት ታስሮ ያሉት?
ያው አቶ አብዲ ሲያዙም ጀምሮ በእርግጥ ለእሳቸውም ጥበቃ ማድረግ ይገባ ስለነበረ ለብቻቸው እንዲያዙ ነው የተደረገው። በወቅቱ የነበረው በህዝቡ ዘንድ የነበረ ስሜት ስላለ ከእስረኛ ጋር ቢቀላቀሉ የሚፈጠሩ ነገሮች ይኖራሉ የሚል ግምት ስለነበረ ከሌሎች እስረኞች ጋር እንዲገናኙ አልተደረገም። ሰው የተቆጣ ሰውን የነበረው ተደርጓል ተፈጽሟል የተባሉ በደሎችም አስከፊዎችም ስለነበሩ የተጠረጠሩበት ወንጀል እርምጃም ሊያስወስድባቸው ስለሚችል ለእሳቸው ጥበቃ መደረግ ባለበት እንደ አንድ ተጠርጣሪ ሰውነታቸውን መጠበቅ አለበት ጸጥታ ኃይሉ እጅ እስካሉ ድረስ። ስለዚህ ለብቻቸው እያዙ ነው የተደረገው። ለብቻቸው የተያዙበትንም ክፍል ነው በር መስታወት የሰበሩት።
ከዚህ ውጭ ደግሞ በእሳቸው ላይ ጫና እንደደረሰባቸው እየሰማ ነው ወይም ደግሞ ያነበብ ነው። በእሳቸው ላይ የተደረገ ጫና እንደነ ጥያቄ ቀርበው ያውቃል?
ያው የጠቅላይ አቃቤ ሕግ አንዱ ስራ ሰብአዊ መብትን ከማስከበር አንጻር የእስረኛውን አያያዝ መከታተል ነው ያልኩት። ይህን ስራ ከጅምሩ ምርመራው ሲጀመር ጀምሮ ባለሙያዎችን መድበን ነው እኛ መብረድ እየሰራን ያለ ነው። ከጅምሩ እያንዳንዱ ሂደት ላይ እዚህ ጋር በቦታው ድረስ በመገኘት እዚህ በፖሊስ ኮሚሽን በሚደረገው ምርመራ ላይ ባለሙያ በመደብ ነው የምንሰራው እና ጊዜ ቀጠሮ የቃ ላይ የመርማሪ ፖሊስ ማንዴት ስለሆነ ዛሬ መገኘት ካለመቻላችን በስተቀር ሌሎች ሰዎች ላይ ሂደቱን እየተከታተልን ነው የምንለው። ማንም ሰው ገብቶ ሊያዩ በሚችል ሁኔታ ነው። ምናልባት እንደውም አንዳንዱ ሲያነሳ የነበረው ኦቨር ሆነ የእሳቸው ሁኔታ ቀኑ ሙሉ ያልተቋረጠ ጥያቄዎች፣ ረዥም ሰዓት አብሯቸው የመቀመጥ እንደዚህ ምንድን ለእሳቸው የተለየ ነገር ያደረጋችሁት የሚሉ አንዳንድ ወቀሳዎች ከመምጣታቸው በስተቀር እውነት ለመናገር የተለየ እሳቸው ላይ ጫና የሚሰጥን ነገር አለመያዙን ነው በእኛ በኩል የታዘብነው። እንደ አንድ ተጠርጣሪ እሳቸው ሁሉንም ዘዴ ለመጠቀም ሊሞክሩ ይችላሉ። ከዚህ ምርመራ ቆሞ እሳቸው ላይ የሚቀርበውም የሚጀምረውም ሂደት የሚቋረጥበት መንገድ ፍርድ ቤት ለማሳመን የሚችሉትን ሁሉ ጥረት ያደርጋሉ ብዬ ነው የማስበው እና ባለፈው ጊዜም ሲያነሱ ነበር። አሁንም እሳቸው ይሄ ውሸት ነው ቢሉ የሚገርም አይደለም፣ ጫና አለብኝ ቢሉም የሚገርም አይደለም። የምንጠብቀው ነው ከሚያሳዩት ባህሪ አንጻር።
አቶ ፍቃዱ ጸጋ ስለ ጊዜው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን።
የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ አሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበረና ቁጥራቸው 350 እንደሚሆኑ የተናገሩት እነዚሁ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR መሆኑን አመልክተዋል። ስለ ጉዳዩ የተጠየቀው ጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። በዩኤንኤችሲአር የአልአዴ የጥገኝነት ጠያቂዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው በፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ተናግረዋል። መስታወት አራጋው ሁሉንም አነጋግራ ተከታዩን ዘግባለች።
በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 ዓመታት በላይ ኖረናል፣ 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸውና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተኞች ስማቸው በግልጽ እንዲነገር አይፈልጉም።
ከ91 ደርግ በሚፈርስ ጊዜ አሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎችም ሲቪሎች አሉ። እኛ ደግሞ በፊት በነበረው ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን። እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። እንዲሁ ከመሞት መሰረት በሚል ሀሳብ ይህን ያላፈት እዚሁ እየወለድን ልጆቻችን ደግሞ ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። ሀገሪቱ ውስጥ ምንም አይነት ስራ መስራት አይቻልም ዜጋ ካልሆነ በስተቀር። እኛም ሀገራችን ላይ ገብተን የሀገራችንን ውሃ ጠጥተን ብንሞትም ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትን። ዩኤንኤችሲአር የጅቡቲ ቅርንጫፍ ለኤምባሲ ለኢትዮጵያ ኤምባሲ ሁሉ ጽፈናል፣ ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን።
ስንት ትሆናላችሁ በአጠቃላይ?
ወደ 350 አካባቢ እንሆናለን ማለት ነው ከነቤተሰባችን። 28 ዓመት ይኖራል። ከዛ እንደ የደረጃው እንደነገርኩሽ
ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የ20 ዓመት ልጅ አድርሰዋል።
አሁን የመጣሁት እና ከጓደኞች ጋራ እኔ በ1991 ምትበት ግንቦት ወር ነው የመጣሁት ኢትዮጵያ 83 ይኸው 28 ዓመት ነው የኖርኩት።
በምን ምክንያት ነው ከኢትዮጵያ የወጡት?
በዛ ሰዓት እንግዲህ ያው የጦር አባል ነበርን እኛ፣ ጦር ግንባር ነው የነበር ነው። የመንግስት ለውጥ ተደረገ። የመንግስት ለውጥ በሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግባት አጋጣሚ ነው ድግ ነበረን። ሌላ ምርጫ አልነበረንም። መንገዶችን ድግ ነበሩ። ከዛ በኋላም ደግሞ ወደ ተመለስ መሄድ አጋጣሚውን አላገኘንም። ሌላ ነገር ውስጥ ከመግባት እንዲሁ መቆየትና በህይወት መኖር ይሻል ትምህርት ያ ነው።
ሌላዋ ስደተኛ በአል አዴም የስደተኛ መጠለያ ውስጥ ከ25 ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል።
ጥያቄያችን አንድና አንድ ነው። መግቢያ የለን፣ ቤተሰቦች አልቀዋል፣ ቤተሰብ የለም፣ ልጆች አፍርተናል፣ የልጅ ልጅም አይተናል፣ መውደቂያ የለንም፣ ለአንድ ቀን የሚያስተናግደንም የለን። እስካሁን 28 ዓመት አስቀምጣችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን። መጠለያ ይሰራለን፣ መቋቋሚያችንን ስጡን፣ የራሳችንን ማረፊያ እና መቋቋሚያችንን ከፈጡ እኛ ነገም እለት ቢያነሱን ሀገራችን ገብተን ከወገኖቻችን ጋር ለመቀላቀል ዝግጁ ነን። ጥያቄያችን መጠለያ ይሰጠን ነው።
ቤተሰብ መስርተዋል።
በጣም 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 የልጅ ልጅ አይቻለሁ። የልጅ ልጅ
እዚሁ መጠለያ ውስጥ
የልጅ ልጅ ያውም ልጄ አለች አጠገቤ። ሁለት ልጆች ነው የወለደችው። የወለድኳት ልጄ ያ አባት ረዳትን የሆኝ ከእግዚአብሔር ጋር ይኸው ይህንን ችግር እየገፋን ነው።
ኑሯችሁ ምን ይመስላል በዚህ በካምፕ ውስጥ?
ያው ኢትዮጵያዊ ስለሆንን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው። ሚስ 9 ኪሎ ዱቄት ግማሽ ሌትር የምንሆን ዘይት በወር ይገርምሻል። በእውነት ነው የምልሽ፣ የጨለማ ነው። አንድ ሳሙና ለወር፣ አንድ የሻይ ብርጭቆ ስኳር ወር። ግን ኢትዮጵያዊ ስለሆንን ጎበዞች ስለሆንን እጃችንን ስላልሰጥን እየተደጋገፍን የራሳችንን እየተፍጨረጨር ነው እንጂ እነሱ የሚሰጡንም አታዩ። አሁን ግን ይብቃን ስደት።
በመጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጪ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበትና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች።
እኔ ህጋዊ ሰው ሆኛለሁ። ያሱ ለጆች እኮ ነገሩ ሰዎች ነበሩ። ባዛራቸው መታወቂያ ለሆነች በዛት የሚሉ ሰዎች ናቸው። እኔ ግን ነገሩ ሰው ለመሆን እንኳን ባላም ፈልገዋል። ኦልሞስት 25 ዓመት ሊሙ ላይ ነው እና እስካሁን የምኖሩ ሪፊውጂ ካርድ ነው። ይህችን ቋንቋ መናገር የዘቡ ልጅ ማለት የምንም የሚያመጣው ለውጥ የለም። ድረኛ ስደተኛ ነሽ።
ልጆችሽ ስጣቸው ምንድን ነው?
እነሱ አሁን ወንድ ልጅም ሴቷ ልጅም አሁን ገና ትምህርት ጀምረዋል። እሱ አንደኛ ነች። እሱ ይገባል። አሁን ያው እንግዲህ ፈጣሪ ከረዳቸው የከን የተሻለ ያገኛሉ ማለት እኔ አየሁትን ህይወት ላዩ ይችላሉ። አሁን ነገሮች ከተስተካከሉ እና ጥሩ ከሆነ ማለት ነው ወደ ሀገር የሚሄዱ ነገር ከተስተካከሉ ወደ ሀገር ከገባ ማለት ነው።
ለልጅ ልጆቻችን ስደትን አናወርስም፣ ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ ሌላው ስደተኛ።
ስደት ለልጅ አውርሳ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበረ። ስለዚህ ወደ ሀገር ቤት የመመለስ ጥያቄ ነው እንግዲህ የሚቻሩ የሰጥ ነው። ወደ ሀገር ቤትም ራሱ በሄደን የት እንደምናርሱ ምን እንደምንሆን ራሱ አናውቀው።
በጅቡቲ የኤፌድሪ ልዩ መልእክተኛና ባለሙሉ አምባሳደር ሻሜቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን ዩኤንኤችሲአር ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸውልናል።
በዩኤንኤችሲአር ስር ያለው ስደተኛ በህጉም የአንድ ሀገር መንግስት በ50 ሜትር ክልል ውጭ መጥፋት የማይችልም ኦልሬዲ አንደር ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው። አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል። ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል እንጂ በእኛ የተያዘ ያለ
ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይስ?
ዩኤንኤችሲአር ነው ይህንንም ችግር ስለሆኑ ከኢትዮጵያዊ ወላጅ እናትና አባት የተወለዱ ስለመሆናቸው ዩኤንኤችሲአር ቤት ሰርቲፊኬት በጅቡቲ ሆስፒታሎች ናቸው ወደሚችሉ የጅቡቲ መንግስት ቤት ሰርቲፊኬት ሲሰጥ ፋሚሊ መሆኑን ያሳያል። ይህን ፕሮሴስ በዚህ መልኩ ነው ያለው።
የጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ።
Because this is a process which involves so many stakeholders. We are working on it and it's
የጥገኛ ጠያቂ ኢትዮጵያውያን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው ይዘገየው። ከኢትዮጵያ መንግስት ጋር ስለ ጉዟቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ ሀገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ህይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ አመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ ሀገራቸው እንደሚገቡ ተስፋ አደርጋለሁ።
በጅቡቲ በዩኤንኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል።
Anyone who is born from Ethiopia, he is automatically
ከኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው። ስለማንነታቸው የምንጠራጠረው ነገር የለም። በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR በድረገጹ ባወጣው የቅርብ መረጃ መሰረት ከ27000 የሚበልጡ ጥገኝነት ጠያቂዎች በጅቡቲ ይኖራሉ። ጥገኝነት ጠያቂዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሶማሊያ፣ ከቅርብ አመታት ወዲህ ደግሞ ከየመን የተሰደዱ ናቸው። ረሃብ የሌለባት ዓለም የዚህ አመት የዓለም የምግብ ቀን መሪ ቃል። ይህ ሐሳብ በተጨማሪም የዓለም የምግብና የግብርና ድርጅት FAO ግብ ነው። ጥቅምት 6 በዓለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡት ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብን ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ የተካሄደ ቢሆንም ስርጭቱና ስኬቱ ግን በዓለም ዙሪያ የተመጣጠነና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል። ያለፈው የአውሮፓ ዓመት 2017 ሪፖርትና ሰንጠረዥ እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮች ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን ለበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ባለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረውም እየተነገረ ነው። ይሁን እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውንና በማደግ ላይ አለ ነው የሚባለውን ወደ ኋላ የቀረ ዓለም ለመድረስ የብዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤልዛቤት ሊ ከኦስተን ቴክሳስ ያጠናቀረችው ዘገባ አለ። ሰለሞን አባተ እንዲህ አቅርቦታል።
በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሃብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም።
Increasingly we're also seeing hunger caused by the displacement related to conflict.
በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን።
ሮበርት ኦፕ የተባበሩት መንግስታት የዓለም የምግብ መርሃ ግብር WFP ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሰራሹን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ።
What AI offers us right now is our ability to augment human capacity. So we're not talking about replacing human.
የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለመተካት አይደለም እየተነጋገርን ያለ ነው። ተጨማሪ ነገሮችን ስለመስራት ነው ንግግሩ። ስንሰራቸው ደግሞ በሰው አቅም ብቻ ከሚሰሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው።
ራስ አዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንቴሊጀንስ በምህፃር AI ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ኡይ ስቲዋርት አመልክተዋል።
When you take geospatial data and soil mapping data and use AI to do the analysis, it can send me the information.
ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ AI እንዲተነትንልህ ስታስገባ ለኔ መረጃውን ልታቀብለኝ ትችላለህ። ይሄም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ ምንና እንዴት መትከልና መዝራት እንዳለብኝ ተነግረኛለህ ማለት ነው።
ዝኒታታታ ደግሞ X-Prize የሚባል ተቋም ባልደረባ ናቸው።
When you start combining technologies, AI, robotics, sensors, that's when we see magic start to happen.
ቴክኖሎጂዎቹን ሰው ሰራሽን አምሮ ራሳዘዙን መሳሪያ ወይም ሮቦቶችን ተቋሚ መሳሪያዎችን አንድ ላይ ስታቀናጅ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው።
ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት፣ በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው።
815 million people are hungry and I can bet you that nearly
ዛሬ እየተራበ ካለው 815 million ሰው ወደ 814 million የሚሆነው የእጅ ስልክ እንደሌለው በውርርድ መናገር ይችላል።
ቴክኖሎጂው ቢኖር እንኳን ሌሎች መሰናክሎች አሁንም እንደተደቀኑ ናቸው።
A lot of these people that we talked about that are hungry, they don't speak English.
ከነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘን በኋላ ለነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው።
እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማህበረሰቦች ዘንድ ለማድረስ ጊዜ ቢፈጅም ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ።
You've invented the technology, the big investment's gone in. Now you're modifying it, which brings the cost down as well. So I think
ቴክኖሎጂው ተፈጥሯል። ትላልቅ ንዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ ይያረቅነው ነው። ይህ ደግሞ ዋጋውም አነስ እንዲል ያደርጋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በአራትና በአምስት አመታት ውስጥ ወደዚያ በማደግ ላይ ያለ ዓለም ይደርሳሉ በያስባለሁ።
የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላመምታት እንዳለባቸው በሰብአዊ አገልግሎት ተቋማት ውስጥ እየሰሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሰራሽን አእምሮ አርቲፊሻል ኢንተለጀንስን መጠቀም እንዲችሉ መሰልጠን አለባቸው።
ታጨ ትንሽ ለየት ያለ ፍልክት ያለው ነው።
አንቺ ነሽ የመረጥሽው?
እኔ ነኝ የመረጥኩት። ደስ ይላል። ምቱ ደስ ስለሚል ነው የመረጥኩት። ትንሽ ሐሳቡ ትንሽ ጠንከር ቢል ደስ ይለኛል እንደ ሙዚቃ።
የዛሬው ጋቢና ጉዟችን እንግዲህ በዚህ ተጠናቋል። አድማጮች
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሰላም በጤና ያገናኘን።